ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ጋቨርንመንት ትምህርት ቤት እየሄዱ አብረው ማጽዳት፣ አብረው የእነሱ ኢንቫይሮንመንት ሞር ክሊን እና ደስ የሚል ኢንቫይሮንመንት እንዲሆን ሲያደርጉ ተማሪዎቹን ትምህርት ቤት መምጣት፣ ከዛም ደግሞ የራሳቸውን ትምህርት ቤት አካባቢ ለመንከባከብ ሞር ኢንስፓየርድ እና ይጓጓሉ።
ኢትዮጵያ ተፈጥሮ አፍቃሪያን የተሰኘ በታዳጊ ወጣቷ ልዕልና ኃይሉ የተመሰረተ ተቋም የአካባቢ ጥበቃን በተመለከተ የተማሪዎችን ንቃተ ህሊና ለማሳደግ ጥረት እያደረገ ይገኛል። ይህን የተመለከተው መሰናዶ በምሽቱ ይደመጣል። ሌሎችም ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። ኢትዮጵያ ተፈጥሮ አፍቃሪያን የተሰኘ በታዳጊ ልዕልና ኃይሉ የተመሰረተ ተቋም የአካባቢ ጥበቃን በተመለከተ የተማሪዎቹን ንቃተ ህሊና ለማሳደግ ጥረት እያደረገ ይገኛል። ተቋሙ ግቡን ለማሳካት ከመረጣቸው መንገዶች መካከል አንዱ ከተለያዩ ትምህርት ቤቶች ጋር በቅንጅት መስራት ነው። ሰመኝሽ የቆየ በቀጣይ ዘገቧ የተቋሙን ጉዞ በአጭሩ ታስቃኝናለች።
የ16 ዓመቷ ታዳጊ ልዕልና ኃይሉ ስለ ተፈጥሮና የአካባቢ እንክብካቤ ለማወቅ ፍላጎት ያደረባት ገና በህፃንነቷ እንደሆነ ትናገራለች።
መጀመሪያ እኔ ከድሮ ጀምሮ በአካባቢ ያለው ኔቸር ወይም እንስሳት በጣም ወዳለው እና ትምህርት ቤትም የመማር ኦፖርቹኒቲ ነበረኝ ስለ አካባቢ ንብረት ለውጥ፣ ስለተለያዩ ኢሹዎች በዚህ ዙሪያ።
ልዕልና ይህ የምትወደው ተፈጥሮ በቆሻሻ ሲበከል፣ ዛፎችና አረንጓዴ ቦታዎች ከአካባቢዋ ሲጠፉና ሰዎች ኃላፊነታቸውን ሳይወጡ ሲቀሩ ከለጋ እድሜዋ ጀምሮ ይከፋት እንደነበርም ታስታውሳለች።
ከቤቴ ስወጣ የማየው ነገር ሁሌም ያስጨንቀኝ ነበረ። ሰው ፕላስቲክ መሬት ላይ ሲጥል፣ አካባቢያችን ንጹህ ሳይሆን ሲቀር እና ለአካባቢው የማይጨነቅ ሰው ሲኖር በደንብ እንዴ ለምንድን ነው ሰው እንደዚህ የማይጨነቀው ብዬ ሁሌም አስብ ነበረ። እናም ከመኪና ሲጥል እናድል ነበር እንደዚህ እንደዚህ አይነት ነገር ሲፈ
ልዕልና ሰባተኛ ክፍል ስትደርስ ለተፈጥሮ ያላትን ልዩ ፍቅር የተረዳችው እናቷ በአካባቢ ጥበቃ ዙሪያ ከሚሰራ ግሪን ኢትዮጵያ የተሰኘ ድህረ ገጽ ጋር አስተዋወቀቻት። ልዕልናም በ13 ዓመቷ እኔም በእድሜ ያሉትን ልጆች ስለ ተፈጥሮ አጠባበቅና እንክብካቤ የማውቀውን ማስተማርና ግንዛቤ ማስጨበጥ እችላለሁ በማለት በወላጆቿ ድጋፍ የኢትዮጵያ የተፈጥሮ አፍቃሪያን የተሰኘ እንቅስቃሴ ጀመረች።
እና ጓደኞቼ ነበር መጀመሪያ ያለ እና ምን መስራት እንችላለን የሚለውን እንወያይ ነበረ። ከዛ በደንብ ኦርጋናይዝ መሆን ሲጀምር ትምህርት ቤትን ፍቃድ አግኝተን ከሰፖርት ቲቸር ጋር ሆነ አፍተር ስኩል አክቲቪቲ በሳምንት አንዴ እናደርግ ነበረ።
ተቋቁሞ ማለት ነው?
አዎ፣ እንደ ክለብ። እና ይሄ አፍተር ስኩል አክቲቪቲ ላይ አራውንድ ላይክ 45 ሜምበርስ ነበሩ። እና ተማሪዎቹ ሞር ኢንትረስትድ ሆኖ እዛ ትምህርት ቤት ውስጥ ያሉትን እጽዋትን ለማጥናት ምን እንደሆነ ለማየት አብረን እና እንውል ነበረ ትምህርት ቤት።
ከሶስት ዓመት በፊት በምትማርበት ጣሊያን ትምህርት ቤት የጀመረችው እንቅስቃሴ አድጎ እስካሁን በ12 ትምህርት ቤቶች ለሚማሩ በርካታ ተማሪዎች የግንዛቤ ማስጨበጫ ትምህርቶችን ሰጥቷል። ከአንድ ወር በፊት ደግሞ ዋን ፕላኔት ኢንተርናሽናል ከተሰኘ ትምህርት ቤት ጋር በጋራ ለመስራት የመጀመሪያውን የመግባቢያ ሰነድ ተፈራርሟል።
አንድ ዓመት በፊት ነበረ ከዋን ፕላኔት ምስል ዘላለም ጋር የተዋወቅ ነው። ከዛ አሁን በቅርብ ሜሞራንደም ኦፍ አንደርስታንዲንግ ተፈራረምን። አን አግሪመንት ዌር ሁለታችንም አብረን የምንሰራቸው የተለያዩ አይነት ፕሮጀክቶች
ከመዋለ ህጻናት አንስቶ እስከ 12ኛ ክፍል ድረስ በማደግ ላለፉት 18 ዓመታት በትምህርትና በማህበረሰብ ግልጋሎት ዙሪያ በርካታ ስራዎችን የሚሰራው ዋን ፕላኔት ከወረቀት ትምህርት በዘለለ ተማሪዎች ተግባር ተኮር ትምህርቶች ላይ እንዲያተኩሩ ያደርጋል። በተለይ ደግሞ ተማሪዎች ስለ አካባቢ ጥበቃና የአየር ንብረት ለውጥ እውቀት እንዲኖራቸውና እውቀታቸውን በተግባር እንዲያውሉ እድሉን እንደሚያመቻች የትምህርት ቤቱ መስራችና ስራ አስኪያጅ አቶ ዘላለም አማረ ይገልጻሉ። ለምሳሌ ከአምስት ዓመት በፊት የትምህርት ቤቱ ተማሪዎች ፕሮጀክት ቀርጸው ከግማሽ ሚሊየን ብር በላይ በማሰባሰብ በሰበታ ማህበረሰብ ውስጥ በሚገኝ አንድ የገጠር ከተማ ውስጥ የጉድጓድ ውሃ ማስቆፈራቸውን የሚናገሩት አቶ ዘላለም አሁን ደግሞ ከትምህርት ቤቱ ጎን በሚገኝ በሻሌ የመጀመሪያ ደረጃ የመንግስት ትምህርት ቤት ውስጥ በአካባቢ ጥበቃ ዙሪያ ተግባራዊ ስራዎችን እየሰሩ መሆኑን ያስረዳሉ።
በዚህ በኩል ስቲያን ኢንተርናሽናል ትምህርት ቤት ነኛ ያለው የትምህርት ጥራትና በዛ በኩል ደግሞ የአንድ ግርግዳ ነው የሚለየን ከዛ ትምህርት ቤት ጋር። ስለዚህ ለትምህርት ቤቱም ለተማሪዎቹም ጥሩ ፕሮጀክት ነው። ከዚህ ጋር በተገናኘ ደግሞ አካባቢ ያንን ትምህርት ቤት ደግሞ ቅጥር ግቢውን በግሪን ደግሞ ሞዴል ለማድረግ አርአያ ለማድረግ ደግሞ ምን ማድረግ እንችላለን? ምክንያቱም አብሮ የተያያዘ ስለሆነ ማለት ነው። ስለዚህ ከሆሪዞንታል ጋርደን የምንለው ስለመሰለ አካባቢ ላይ የተለያዩ ፍሩት ለምሳሌ ደግሞ ፍራፍሬዎች ሊያበቅሉ የሚችሉ ዛፎችን በመትከል እጽዋቶችን በመትከል የሚበሉም ሌሎች ምግቦችን በመትከል ተማሪዎች ኦልሬዲ ፕሮጀክቱ ተጀምረዋል።
ልዕልናም ከዋን ፕላኔት ጋር ለመስራት ጉጉቷ እንዲጨምር ያደረገው ይህ በተግባር ያየችው ለውጥ ነው።
ጋቨርንመንት ትምህርት ቤት እየሄዱ አብረው ማጽዳት፣ አብረው የእነሱ ኢንቫይሮንመንት ሞር ክሊን እና ደስ የሚል ኢንቫይሮንመንት እንዲሆን ሲያደርጉ ተማሪዎቹን ትምህርት ቤት መምጣት ከዛም ደግሞ የራሳቸውን የትምህርት ቤት አካባቢ ለመንከባከብ ሞር ኢንስፓየርድ እና ይጓጓሉ።
ዋን ፕላኔት ከአንድ ወር በፊት ከልዕልና ጋር በገባው ስምምነት መሰረት በበሻሌ የጀመረውን የአካባቢ ጥበቃ ስራ ወደ ሌሎች ትምህርት ቤቶች የማስፋት በኢትዮጵያ የተፈጥሮና የአካባቢ ጥበቃ ስራዎችን የመደገፍና የማስተዋወቅ እቅድ እንዳለው አቶ ዘላለም ይገልጻሉ።
አንደኛው ስርዓተ ትምህርቱ ላይ ለውጥ ማምጣት እንድንችል ኢንፎርማል የሆኑ መንገዶች አሉ። ስለዚህ ለምሳሌ ክለቦች፣ ተማሪዎች በራሳቸው ተነሳሽነት፣ ምክንያቱም በራስ ተነሳሽነት ያደረገ ሰው ሁልጊዜ ውጤታማ ይሆናል። ስለዚህ እነሱ ላይ ብንሰራ የሚል ጎል አለን። የትምህርት ቤታችንም ጥረቶች እናደርጋለን። ከዛ ባሻገር ይቺን ልጅ እንግዲህ ወደኛ ስራ ስትመጣና ስትተዋወቀን አላማዋንም ስታሳውቀን ኤግዛክትሊ የዋን ፕላኔትን ቪዥን ሪያላይዝ እናደርግ የምንችለው አንዱ ቱሎ ደግሞ መሳሪያ ነው። ላይክ ማይንድድ ኢንስቲትዩሽንስ ወይ ደግሞ መሰል ተቋማት እንላቸዋለን። ስለዚህ መሰል ተቋም እንደመሆን መጠን እሷን ደግሞ ታዳጊ ወጣትን ካገዝን በቀላሉ አሁን የምትሰራው 11-12 ትምህርት ቤቶች አካባቢ ነው። ስለዚህ ለምሳሌ እኛ ወደ ምና 50-100-200 ማድረስ እንችላለን። ምክንያቱም ያ ኔትወርኩም አለን ከትምህርት ቤቶች ጋር እንሰራለን።
አቶ ዘላለም አክለው ቀጣዩ ትውልድ ተፈጥሮን ከመንከባከብና ከመጠበቅ አንጻር አቅሙን እንዲያጎለብት በትምህርት ቤቶች ውስጥ የሚሰሩ ስራዎች ተጽዕኖ እንዳላቸው ያምናሉ።
ምሳሌ ከመጠቀም አኳያ ካየ ነው ዲጂታል ማድረግ ወደ ዲጂታል መሄድ ምሳሌ የሚቆረጡ የዛፎችን ቁጥር መቀነስ ሊቀንስልን ይችላል። ለምሳሌ እንደ አንድ ኤግዛምፕል ለምሳሌ በአስተዳደር ብታየው ኢንክሉዲንግ ጥቂት ነው ተማሪዎቹ ጋር መፍትሄ ያላመጣ ነው እንጂ በትምህርት ቤት ነው አኳያ ስታየው ምሳሌ የፕላስቲክ ቦትሎችን ለምሳሌ ጠርሙሶችን መጠቆም ማጥቆ ለምሳሌ እነኝህ ጥረቶች አድርገን ተስፋ እየነባቸው ናቸው። ይህ ግን በጉልበት ወይ ደግሞ በጫና በህጎች የምታደርጊው አይደለም። ወደፊት ኦብቪየስሊ እንግዲህ ሀገሪቷ ህግና ፖሊሲ በዚህ እየጠነከረ ሲመጣ አብዛኛዎቹ ነገሮች ይፈታሉ የሚል ተስፋ አለ። ግን አትሊስት ያን አዌርነስ ከመፍጠር አኳያ ግን እያንዳንድ ወላጅ ለምሳሌ ሁልጊዜ አሁን ቦትል ከጎኔ አለ ሲመጠጣበት ነው። የዛሬ ግን 6 ወርና ዓመት ብትጠይቂኝ ግን በቀን 1-2 ሪሳይክል ቦትል ወስጄ መጠጣትና በቃ ትራሽ ውስጥ የማስቀመጥ ቴንደንሲ ነበረኝ። ዋንስ ግን በተቋም ደረጃ ግን አርአያ መሆን አለበት ሲባል እኔን መለወጥ ጀምራል ብዬ አስባለሁ።
የአየር ንብረት ለውጥ የትልቅ ሰው ብቻ ሳይሆን በሁሉም የእድሜ ክልል የሚገኙ ሰዎች ችግር ነው የምትለው ልዕልናም ተማሪዎች ከልጅነታቸው ጀምሮ ስለ ተፈጥሮና አካባቢ ጥበቃ መማራቸው እያደጉ ሲመጡ ትኩረት እንዲሰጡና የበኩላቸውን እንዲወጡ ያግዛል ትላለች።
ተረካቢዎች ነን እንባላለን እና ከአሁኑ ማወቃችንን እንዴት አካባቢያችን መንከባከብ እንዳለብን ቀርበን አካባቢያችን ምን እንደሚያስፈልገው ማወቃችን ለፊውቸራችን ወይም ለነገ የምናየው ነገር እንዴት አድርገን ሶሉሽን እንሆናለን፣ እንዴት ምን አይነት መፍትሄ ነው ማምጣት አለብን የሚለውን ነገር በደንብ መገንዘብ እንችላለን። ከዛም ደግሞ ከሱ ሌላ እኛ እንደ ተማሪዎች ወይም ኔቸር ዳብሪዘርቭ ኢትዮጵያ የሚያምነው ይሄ ትልቅ ኢሹ የአዶልትስ ወይም ፕሮፌሽናልስ ነው ብለን አናምንም። የሁላችንም ነው፣ የእኛም ተማሪ ነው። ለምን እኛንም ነው የሚጎዳው፣ አዶልትስንም ነው የሚጎዳው፣ ጓደኛዬንም ነው የሚጎዳው። ማንንም ለይቶ የሚጎዳ አይደለም። እና እሱንም በማመን ነው በዚህ እድሜያችን ራሱ እየሰራን ያለ ነው።
ልዕልና ከዋን ፕላኔት ትምህርት ቤት ጋር ለሚቀጥሉት 2 ዓመታት የምትሰራው ስራ አድጎ ወደ ሌሎች ትምህርት ቤቶችም እንደሚስፋፋና የጀመረችው እንቅስቃሴ ብዙ ሺህ ተማሪዎች ጋር እንደሚደርስ እምነት አላት። አቶ ዘላለም እንደሚሉትም ዋን ፕላኔት ከራሱ ትምህርት ቤት አልፎ በበሻሌ ትምህርት ቤት ውስጥ እያየ ያለው ለውጥ አድጎ የአካባቢ ጥበቃ ትምህርት በኢትዮጵያ የትምህርት ስርዓት ውስጥ እንዲካተት የሚያስችል የፖሊሲ ተጽዕኖ የመፍጠር ዓላማ አለው። በአሜሪካ ድምፅ ለተጠናቀረው ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ።
ስመኝሽን አመሰግናለሁ። ዩክሬን ምዕራባውያን ሀገራት ተጨማሪ የጦር ድጋፍ እንዲያደርጉላት ግፊቷን ባጠናከረችበት በአሁኑ ሰዓት በርካታ የሀገሪቱ ዜጎች ቤት ውስጥ የሚሰሩ ድሮኖችን በመገንባት ሀገራቸውን ለማገዝ ጥረት እያደረጉ ይገኛሉ። የሲልቪያ ባክሌትስን ዘገባ እንደሚከተለው አቀናብረነዋል። ከመስኮቱ አጠገብ የሚገኘው አነስተኛና ጽዱ ጠረጴዛ የዩሊያ ዛህሮቫ የሥራ ስፍራ ነው። ላለፈው ግማሽ ዓመት አነስተኛ ሰው አልባ አውሮፕላኖችን ወይም ድሮኖችን በቤቷ ውስጥ በመግጣጠም የድርሻዋን ስትወጣ ቆይታለች።
ይሳካልኝ አይሳካልኝ ይሆን ብዬ አላመነታሁም። ድሮን የመገንባት ዓላማ ነበረኝ።
ዩሊያ የምርቶች ንድፍ ባለሙያ ስትሆን ድሮኖችን የምትገጣጥመው ሶሻል ድሮን የተሰኘው መርሃ ግብር የላከላትን የተብራራ የአሰራር ቅደም ተከተል በመጠቀም ነው። መርሃ ግብሩ የዩክሬንን ጦር ማገዝ ለሚፈልጉ በጎ ፈቃደኞች በግል የሚተገበሩ የአሰራር መመሪያዎችን ያቀርባል፣ እንዲሁም ቴክኒካዊ እገዛዎችንም ይሰጣል።
ለመስራት የሚያስፈልጉትን መለዋወጫ እቃዎች የገዛሁት በጋራ መሞከሪያው አውታር ላይ በተቀመጡ መገናኛዎች በኩል ነው። ሁሉም ከኛ በትዕዛዝ የመጡ ናቸው። እዚህ ለመድረስም ወር ፈጅቶባቸዋል። አብዛኛው ወጪም የተሸፈነው በለጋሾች ነው።
ድሮን የሚገነቡ ሲቪሎችን ማህበረሰብ የመፍጠር ሀሳቡን ያመነጨው የመረጃ ሳይንስ ባለሙያ የሆነው በጎ ፈቃደኛው ኦሌክሲ አሳኖቭ ነው። የስራ ቁሳቁሶች ወደ ሀገር ቤት የሚገቡበትን ዋጋ በመግታት ርካሽ፣ ኢላማን ፈልገው የሚያጠቁ ኤፍቢ ድሮኖችን ማቅረብ የሚቻልበትን መንገድ ፈጥሯል።
የጉምሩክ ቀረጥ ከተከፈለባቸውም በኋላ ወደ አገር ቤት የሚገቡ መለዋወጫ እቃዎች ውስንነት አለም። ሆኖም በርካታ ሰዎችን አስተባብሮ በተናጥል ትናንሽ የመለዋወጫ እቃ አካላትን ማስገባት ሲቻል የጉምሩክ ቀረጥ አይኖርም።
ድሮኖቹ በቤት ውስጥ ስለሚቀመጡ የኪራይ ዋጋንም ይቀንሳሉ። በበጎ ፈቃደኞች የሚሰሩ ስለሆነም የደመወዝ ወጪ የለም።
ሌላው መልካም እድል በአንድ ሮኬት ተመቶ ሊወድም የሚችል አንድ ትልቅ የማምረቻ ስፍራ የሚሻው አይነት የደህንነት አገልግሎት አለማስፈለጉ ነው። በመላ አገሪቱ ከ5000 በላይ ዩክሬናውያን በዚህ መርሃ ግብር ውስጥ ተሳታፊ ናቸው። ያወድሟል ብዬ የማስበው ምንም ነገር የለም።
አሳኖቭ ሲቪልና ጦር ባለሙያዎች የድሮኖችን ጥራትና አቅም እንደሚፈትሹ ይናገራል። ለደህንነቱ ሲል መጀመሪያ ስሙ ብቻ የነገረን ማክስ ድሮኖቹ ለበረራ ዝግጁ መሆናቸውን ይቆጣጠራል።
ከፊያውን የሞተሩን አቅጣጫና ድሮኑ ይበር እንደሆነ ፈትሻለሁ። በመቀጠል የምስል ስርጭት መኖሩን አረጋግጣለሁ። በዚህ ድሮን ውስጥ ያለው ምስል ወደ ሌላ ቅርጽ መቀየር ይኖርበታል። በ3 ደቂቃዎች ውስጥ መፍትሄ ያገኛል።
ዩሊያ ብቻዋን ባለፉት 6 ወራት 39 ድሮኖችን ሰርታለች።
ከአእምሮ ጤና ጋር በተገናኘ በእጅጉ ይጠቅማል። ድሮኖችን መገንባት ማለት በግንባታ አሻንጉሊቶች ዓላማ ሰንቆ እንደ መጫወት ነው። አንድ ድሮን በምልክበት ጊዜ የታለመለትን ኢላማ ይመታ ዘንድ እባክህ በደንብ አገልግል እላለሁ።
ሶሻል ድሮን የተባለው ተቋም በየሳምንቱ 400 ድሮኖችን እየፈተሸ ወደ ግንባር እንደሚልክ ይናገራል። በየዓመቱ 20,000 ያክል ድሮኖችን ለጦርነቱ ለማቅረብ አቅዷል። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ 30 ሚሊዮን የሚሆኑ አሜሪካውያን በሕይወታቸው ውስጥ ከአመጋገብ መዛነፍ ጋር በተገናኘ ችግር ይገጥማቸዋል። ይህ ችግር ግን በተለይ በአሜሪካ ጥቁሮች ዘንድ የሚፈለገውን ትኩረት እንዳልተሰጠው የሚከራከሩ አሉ። ይህንን የተመለከተውን የፒቢኤስ ዘገባ ደግሞ ቆንጅታ እየታሰማናለች።
ትሬይ ብራውን በአመጋገቧ የተነሳ ለተከሰተ ህመም መጋለጧን ለአመታት ከቤተሰቧ ደብቃ ነው የኖረችው።
ማህበረሰባችን ውስጥ በአመጋገብ ምክንያት መታመም በጣም ነውር ተደርጎ ነው የሚታየው። አንድ ያጎቴ ልጅ እኛ ጥቁሮች እንዲህ አይነት ችግር የለብንም፣ የነጮች ችግር ነው፣ እኛ አበላል እናውቃለን ሲል ሰምቻለሁ።
ለማንኛውም ብዙ ሰዎች ከአመጋገብ ጋር የተያያዘ ህመም ሲባል ምንድን ነው የሚያስቡት? እንዴት ያለ ሰውስ ነው የሚታያቸው?
ነጭ ሴት የምታያቸው ይመስለኛል።
በእውነትም ብዙዎች እንደዚያ ነው የሚመስላቸው።
እኔም ሁሌም የምታይኝ ነጭ ሴት ነች፣ ወጣት ነጭ ሴት።
ናልጎና ፖዚቲቪቲ ፕራይድ የተባለ የአመጋገብ ባህሪ ጋር የተያያዘ የጤና ችግር ለደረሰባቸው ጥቁሮችና ሌሎችም ማህበረሰቦች አባላት ድጋፍ የሚሰጥ ተቋም መስራች የሆኑት ግሎሪያ ሉካስም በብዙሃን መገናኛዎች ላይ በዜና ላይ የሚታዩት እነሱ ስለሆኑ ሳይሆን አይቀርም ይላሉ።
ሚዲያ ላይ ሁልጊዜም የሚታዩት ቀጫጭን፣ ወጣት፣ ከመካከለኛ ወይም ከፍተኛ ገቢ መደብ የሆኑ ነጭ ሴቶች ናቸው።
ሆኖ ይህ ተጨባጩን እውነታ የሚያንጸባርቅ ነው ማለት አለመሆኑን ደግሞ የሮድ አይላንድ ዩኒቨርሲቲ ተመራማሪዋ ካረን ጄኒንግስ ማቲስ ያስረዳሉ።
በህይወት ዘመናቸው ከአመጋገብ ጋር ተያያዥ ለሆነ ህመም የሚጋለጡ ሴቶችን ቁጥር ካየነው የሌሎቹ ሴቶች ቁጥር ከነጮቹ ሴቶች ቁጥር እኩል ነው ወይም ይበልጣል።
ይህም ቢሆን ተጨባጩን ምስል አሳንሶ የሚያሳይ ሊሆንም ይችላል። ምክንያቱም ሐኪሞች ነጭ ሴቶችን ሲመረምሩ እንደሚያደርጉት ሌሎች ሴቶችን ሲመረምሩ ስለ አመጋገብ ባህሪያቸው ላይጠይቋቸው ይችላሉና ነው የሚሉት የአእምሮ ሐኪም የሆኑት ዶክተር ኤሪካ ጂሪዛ።
Black women, for instance, are 25.
ለምሳሌ ሐኪም ምርመራ አድርጎ ከአመጋገባቸው ጋር ተያይዞ ጤናቸው መታወኩን የሚያገኝላቸው ጥቁር ሴቶች ቁጥር ከነጮቹ ሴቶች ከ25 እስከ 40 ከመቶ በሚደርስ መጠን ያንሳል። እንዲያውም ሐኪሙ ታካሚው ነጭ ካልሆነች የጤና ችግሯ ከአመጋገቧ ጋር ተያያዥ ይሆን እንደሆን ብሎ ምርመራ ላያደርግላትም ይችላል።
የ36 ዓመቷ ብራውን ከታዳጊነቷ ጀምራ በእንግሊዝኛ አኖሬክሲያና ቢሊሚያ በሚባሉት በአመጋገብ ባህሪ ምክንያት የሚከሰቱ አካላዊና አእምሮአዊ ህመሞች ተጠቂ ሆና ቆይታለች። ታክማው ግን አታውቅም።
You have insurance companies fighting you saying, "Oh, just
የኢንሹራንስ ኩባንያዎች ሻይሉም በቃ ምግብ መብላት ነው አይላሉ። ዶክተሮቹም አይሰሙሽም። ምግብ ቢ ነው የሚሉሽ። ስለዚህ በጣም ከባድ ነው።
ጥቁር መሆኗ ይበልጡን ያከበደው ይመስላት ይሆን?
Oh, of course. Matter of fact, I went to a doctor's appointment.
እንዲያውም ባለፈው ጥቅምት ወር አንድ ዶክተር ጋር ቀጠሮ ይዤ ሄጄ ነበር። ከአመጋገብ ባህሪ ጋር የተያያዘ ችግር ብዙ ከባድ አይደለም አለኝ። የገደለኝ እንደሆነስ ከባድ ይሆናል አልኩት። ስለዚህ ለጥቁር አሜሪካውያን ትኩረት አይሰጡም።
በአመጋገብ ምክንያት የሚፈጠር የጤና ችግር ብዙ ሰው ለሞት ከሚዳርጉ አካላዊና አእምሮአዊ ህመሞች መካከል አንዱ ሲሆን በየአመቱ በዚህ ህመም ከ10,000 በላይ ሰዎች እንደሚሞቱ ይነገራል። ትሬ ብራውንም ህመሟ በሷና በፍቅር ጓደኛዋ ግንኙነት ላይ ትልቅ ጫና እንዳሳደረ ትናገራለች።
We've had very difficult conversations.
በጣም ከበድ አድርገን ተነጋገርንበት። አንድ ቀን ከንቀልፌ ስነቃ ሞተሽ ባገኝሽ ብዬ ፈራለሁ። ያንን ሐላፊነት አልችለውም ይከብደኛል አለችኝ።
እናም ትሬ አብረው ከሚኖሩበት አፓርትማ ለቃ ወጣች። ለዶክትሬቷ የጀመረችውን ትምህርትም መተው ነበረባት።
To me, eating disorder is like a whole other person.
እንደኔ ከአመጋገብ ባህሪ ጋር ተያይዞ የሚከሰት ህመም ባህሪ ቀይሮ ሌላ ሰው ነው የሚያደርገው። አንድ ሌላ ሰው መጥቶ አንቺነትሽን ቢቆጣጠር ማለት ነው። ያ ሰው እያዋሸ እያሳሳተ አንቺን ይቆጣጠርሻል፣ አይለቅሽም። ከቤተሰብሽ፣ ከጓደኛሽ፣ ከፍቅረኛሽ፣ ከስራሽ፣ ከትምህርት ቤትሽ ጋርም ያራርቃል። እንደዛ ነው የሚያደርገው።
ለብዙዎች ሰዎች ሳይገናኙ የቆዩበት የዓለም አቀፉ ወረርሽኝ ጊዜ ከዛሬ ነገ ምን ይመጣ ይሆን የሚለው አለመረጋጋት የአመጋገብ ችግራቸውን አባብሷል ወይም እንደገና ቀስቅሶባቸዋል። ሳራ ሞሊና ኮቪድ-19 ወረርሽኝ በተከሰተበት ጊዜ ጎበዝ የ12ኛ ክፍል ተማሪ ነበረች።
ኮቪድ
መጣና ሁሉ ነገር ተዘጋጋ። በቃ ሁሉ ነገር ከቁጥጥራችን ውጪ እንደሆነ ተሰማን። ለረጅም ጊዜ እንቅስቃሴ ተዘግቶ ቆየ። እንመረቅ ይሆናል፣ አይ አንመረቅም እንላለን፣ ወይም ደግሞ እንመረቃለን ግን ማህበራዊ ርቀት በጠበቀ መንገድ ይሆናል ይባላል። ከዚያ ደግሞ አይ ከያለንበት በኢንተርኔት በቪዲዮ ሊሆን ይችላል እንባባላለን። ወተን ያቃል እንቅስቃሴ ማድረግም አልቻልንም። እኔ ደግሞ እሱን በጣም ነበር የምፈልገው።
ኦሊና ልትቆጣጠር የምትችለውን የቀራትን ነገር መቆጣጠሩን ተያያዘችው። ያም አመጋገቧ ነበር። ኮሌጅ ስትገባ አኖሬክሲያ ወይም ወፍራለሁ በሚል ከመጠን ያለፈ ፍራቻ የሰውነት ክብደት በአደገኛ ሁኔታ መመንመንን የሚያስከትለው ህመሟ መጥፎ ደረጃ ላይ ደርሶ እንደነበረ ትናገራለች።
የ19ኛ ልደት በዓሌን ራሴን በማስራብ አሳለፍኩት።
አኖሬክሲያ የልደት በዓሏን እንዴት እንዳበላሸባት ኢንዲያና ዴይሊ ስቱደንት በተባለው መጽሔት አምዷ ላይ በወጣው ጽሑፍ እንዲህ ስትል ትናገራለች።
ኬኩ ተቆረሰ፣ ለእኔም ተሰጠኝ። የራሴ ልደት ኬክ ነዋ። ደግሞም ቤተሰቤ በሙሉ ይመለከተኝ ነበር። አንድ የጎረስኩና እሪ ብዬ አለቀስኩ። በሙዝና በክሬም የተሰራ ኬክ ነው። አንድ ቁራጭ ነው ያዝኩት። ለምን መብላት እንዳቃተኝ አላቅም።
በዛ ጊዜ ነበር ሞሊና የሕክምና እርዳታ እንደሚያስፈልጋት የገባት።
ብስክሌት ነዳ ነበር። ሩጫም የእግር ጉዞም አደርግ ነበር። እግሮቼ በጣም እየተዳከሙ ስለሄዱ እሱን ሁሉ ማድረግ አቃተኝ። መኪና እየነዳው ስጓዝ እጆችም እግሮችም በጣም ይንቀጠቀጣሉ። በየቦታው እየቆምኩ እያረፍኩ ነበር የምሄደው። መንዳት ያቅተኛል።
ሐኪሞቿ ሆስፒታል ገብታ መታከም እንዳለባት ነገሯት። ነገር ግን በኮቪድ ወቅት ስለነበረ ቦታ አልነበረም። ሆስፒታሎች በሙሉ ሙሉ ነበሩ።
የሄድንበትም ሆነ የደወልንበት ሆስፒታል በሙሉ ቦታ የለንም፣ መምጣት አትችሉም አሉን።
መጨረሻም ሞሊና ባለፈው ክረምቱ ላይ በሆስፒታል ሕክምና ለማግኘት ቻለች። ይሁን እንጂ በወረርሽኙ ጊዜ የበሽታው ተጠቂዎች ቁጥር እየጨመረ ሆስፒታል ገብተው መታከም ያለባቸው ህሙማን ቁጥር በእጥፍ አድጎ የነበረ ሲሆን ሕክምና የሚያስፈልጋቸው ሰዎች ቁጥር ካለው የተቋማት አቅም በላይ መሆኑን የአእምሮ ሐኪሟ ዶክተር ኤሪካ ዚራሳ ያስረዳሉ።
አገልግሎቱን ለማዳረስ በቂ አቅምም ሆነ በቂ ባለሙያ ያለን አይመስለኝም። ከተለያዩ ማህበረሰቦች ለሚመጡ የአመጋገብ ችግር ታካሚዎች በተለይ የሚሰጠው ህክምና ባህላቸውን ባገናዘበ መንገድ መሆን አለበት። ያን አገልግሎት ማግኘት አስቸጋሪ ነው።
ከአመጋገብ ጋር ተያይዞ የሚከሰት የጤና ችግር ለተጋለጡ ነጮች ያልሆኑ የማህበረሰብ አባላት ድጋፍ የሚሰጠው ተቋም መስራቿ ግሎሪያ ሉካስ ሲያስረዱ
ባለፉት ዓመታት ስለዚህ ጉዳይ ሐኪሞቹም የኔም ወላጆችም ግንዛቤው አልነበራቸውም። በተለይ የአእምሮ ህመም እንደ ነውር በሚታይበት ሁኔታ ስለዚህ ጉዳይ እያነሱ መወያየት ከባድ ነው። ውፍረት ደግሞ በጣም ይጠላል። ስለዚህ በዚህ ችግር ዙሪያ መነጋገርን አዳጋች ያደርገዋል።
ግሎሪያ ራሷ ችግሩን እያነሳች መናገር ጀመረች። በኢንስታግራም ለሚከታተሏት 144,000 ተከታዮቿ ከአመጋገብ ጋር ስለተያያዘ የጤና ችግርና የራስን አካላዊ ገጽታ ስለማክበር በየጊዜው ጽሑፍ ታወጣለች። የማህበራዊ መገናኛ ቤተሰብ መደጋገፉን ቢኖር የወረርሽኙ ጊዜ አስቸጋሪ እንደነበረ ግን ታስታውሳለች።
ከአመጋገብ ጋር የሚመጣው የጤና ችግር እየተባባሰ ነው። ይሄ ህመም ደግሞ ሰዎች ብቻቸውን ተገልለው ሲኖሩ ይመቸዋል። በኮቪድ ወቅት ደግሞ ሁሉም ለየብቻው ተገልሎ ነበር።
ግሎሪያ ሉካስ በህመሟ ጊዜ የህክምና እርዳታ ፍለጋ ወደ አንድ ውድ የሆነ የተመላላሽ ህክምና ተቋም ሄዳ ነበር።
እዚያ ሐኪም ቤት ለመታከም የቻልኩት የነጻ ትምህርት እድል ስላገኘው ብቻ ነበር። ብዙ ሰዎች፣ ጥቁሮችና ሌሎችም ማህበረሰቦች ወይም በአጠቃላይ ዝቅተኛ ገቢ ያላቸው ሰዎች ያለባቸውን ችግር አይረዱም። ህክምናው እጅግ በጣም ውድ ነው።
ኬረን ጄኒንግ ማቲስ በተለያዩ ማህበረሰቦች ውስጥ ያለውን ከአመጋገብ ጋር የተያያዘ የጤና ችግር ጥናት አካሂዳበታለች። እንዲህ ስትል ታስረዳለች።
The majority of individuals who are in this በዚህ የሙያ መስክ የተሰማሩ ሰዎች አብዛኞቹ ነጭ ሴቶች ናቸው። በአመጋገብ ምክንያት ለሚከሰቱ ህመሞች የሚጋለጡ ነጮች ያልሆኑ ግለሰቦች ደግሞ ከዚያ ማህበረሰብ ጋር መቀላቀሉ ላይመቻቸው ይችላል።
በአሁኑ ጊዜ ትሬ ብራውን ኑሮዋን ለማስተካከል እየተጣጣረች ነው። አቷን ከሁለት ወራት በኋላ ለመጀመሪያ ጊዜ ስልክ ደውላ አነጋገረቻቸው።
አግራማ
በስንት ጊዜ ድምጿን ሰማው። ሃሌሉያ ኢየሱስ ተመስገን።
ትሬ በቅርቡ በአንድ ግብረ ሰናይ ተቋም እርዳታ ህክምና እንደምታገኝ ተስፋ ያደረገች ነው።
ከቤተሰቤ ጋር አንድ ላይ ተቀምጬ መብላት እፈልጋለሁ። ለመጨረሻ ጊዜ ከቤተሰቤ ጋር ቁጭ ብዬ በላሁት መቼ እንደሆነ ታውቂያለሽ? በ2009 ከ15 ዓመት በፊት ነው። አብሬያቸው መብላት እፈልጋለሁ። ይሄ ህመም ያለብኝ ደግሞ እሱን ማድረግ አልችልም። የሐኪም እርዳታ ማግኘት አለብኝ።
ትሬ ብራውን እሷና ለዚህ ዘገባ ያነጋገርናቸው ብዙዎች ሌሎች ሴቶች በአመጋገብ የተነሳ ለጤና እክል የተጋለጡ ማህበረሰቦች አባላትን ብቻችሁን አይደላችሁም የሚል መልእክት ለማስተላለፍ እንደሚፈልጉ ገልጻልናለች።
ጋቢና ቪኦኤ ነው እየተከታተላችሁ ያላችሁት ከአሜሪካ ድምፅ። በመቀጠል በጋና የመኪና ባትሪ ቅያሬ አገልግሎት እየሰጠ ስለሚገኝ አንድ ተቋም እንነግራችኋለን። ሊንዳ ማርት ያደገችው ከሞተር ብስክሌቶች ፍቅር ጋር ነው። ሞተር ብስክሌቶች ለወንዶች ብቻ የተተዉ ናቸው የሚለውን የተሳሳተ አመለካከት መገዳደር ወትሮውንም እንደፈለገች ትናገራለች። ይሁን እንጂ ለመጀመሪያ ጊዜ ሞተር ብስክሌት ማሽከርከር ለጉዳት ሊዳርጋት ተቃርቦ ነበረ። በዚህ ምክንያት ሙከራዋን አቆመች።
እግራችሁ ላይ ወይንም ደግሞ የሆነ የአካላችሁ ክፍል ላይ ጉዳት ሊያገኛችሁ ይችላል። በጭስ ማውጫው በኩል ሞተር ብስክሌቱ ላይ ስትወጡና ስትወርዱ ሊጠብሳችሁ ይችላል።
የኤሌክትሪክ ሞተር ብስክሌቶች በጋዝ ከሚሰሩት በተሻለ ለማሽከርከር እንደሚቀሉ ትናገራለች። ይገጥማት የነበረው ተግዳሮት ሞተር ብስክሌቱን በኃይል መሙላት እንደነበረም ታክላለች።
እኛ በተሰማራንበት ዕቃ የማድረስ የስራ መስክ ከቤታችሁ ስትወጡ ኃይል ሞልታችሁ ስታሽከረክሩት የነበረው ሞተር ከተማ ውስጥ ስትንቀሳቀሱ ኃይሉን ቢጨርስ እንደገና ወደ ቤት ተመልሳችሁ መሙላት ይጠበቅባችኋል? አይጠበቅባችሁም።
በምትኩ ሊንዳ ኃይል የጨረሱ ባትሪዎችን ኮፋ በተሰኘው የጋና ባትሪ ኩባንያ በአዲስ ለመተካት ችላለች። ሞተር ብስክሌቶች በአፍሪካውያን ሕይወት ውስጥ ትልቅ ሚና አላቸው። በተለይ ውስን የመጓጓዣና የመንገድ መሠረተ ልማት ባለባቸው ስፍራዎች ሰዎችና ሸቀጦችን ለማጓጓዝ በእጅጉ ጠቃሚ ናቸው። የቴክኖሎጂ ልሂቃን የኤሌክትሪክ ሞተር ብስክሌቶች ለመንቀሳቀስ ቀላል ከመሆናቸው በተጨማሪ ከመደበኛ ሞተር ብስክሌቶች ጋር ሲነጻጸሩ የሚያስከትሉት የአየር ብክለትም ያነሰ እንደሆነ ይገልጻሉ። የዓለም ባንክ እንደሚለው ከሰሃራ በታች ከሚኖሩ ህዝቦች ግማሹ የኤሌክትሪክ ኃይል ሽፋን አያገኙም። ሽፋን የሚያገኙትም ቢሆኑ ታዲያ በኤሌክትሪክ ተሽከርካሪዎች ከፍተኛ ዋጋ ይፈተናሉ። የኮፋ ኩባንያ መስራች ኤሪክ ኒጋርድ እንደሚናገሩት
በምዕራቡ ዓለምም ሰዎች በተመሳሳይ ችግር እየተፈተኑ ነው። ሰዎች 11 ሰዓት ላይ ወደ ቤታቸው ተመልሰው መኪናቸውን በኃይል ሲሞሉ ይታያችሁ። ይሄ የኤሌክትሪክ ፍላጎትን በከፍተኛ ሁኔታ ይጨምራል። ይህ በበኩሉ አሁን ባለው የአፍሪካ የኃይል ስርጭት ስርዓት ላይ ጫና ስለሚጨምር ፍሬያማ አይሆንም።
በምትኩ የኮፋ ኩባንያ ባትሪዎች ከፀሐይና ከብሔራዊ ቋት የሚገኘውን ኃይል ያከማቻሉ። ተጠቃሚዎች በማናቸውም ሰዓት ኃይል የጨረሱ ባትሪዎቻቸውን በመዲናዋ በሚገኙ ቅርንጫፎች በመሄድ መቀየር ይችላሉ። በብሔራዊው የኃይል ቋት ላይ ጫና ሳይፈጥሩ ማለት ነው። ከሁለት ዓመታት የሥራ ጊዜ በኋላ ኮፋ በየቀኑ 200 ባትሪዎችን ለመቀየር ችሏል። ኒጋርድ በድጋሚ
እነዚህ ባትሪዎች በየትኛውም ስፍራ ለጥቅም የሚውሉ የኃይል ጥቅሎች አይነት ናቸው።
ኩፋ ባትሪዎቹ ብሔራዊ የኃይል ስርጭት ሲቋረጥ ለቤት ዕቃዎችና ለኃይል ማመንጫዎች ጭምር አገልግሎት ሊሰጡ እንደሚችሉም ይናገራሉ። እኒህ ባትሪዎች ኃይልን ወደ ብሔራዊው የኃይል ማከማቻ በመገበር የጋናን ኤሌክትሪክ ኃይል ኩባንያ የማገዝ አቅም እንዳላቸውም አክለዋል። ኤሪክ ኒጋርድ በድጋሚ
የጋና ኤሌክትሪክ ኃይል ኩባንያ አቅርቦት በተቋረጠበት የአክራ ክፍል ነው ያላችሁ እንበል። እኛ ቀጠናዊውን ስርጭት በመደገፍ ኃይል ከእኛ ጣቢያ ማቅረብ እንችላለን።
ኮፋ ዘውትር ኃይልን ተደራሽ በማድረግ የኤሌክትሪክ ተሽከርካሪዎችን አፍሪካ ውስጥ በፍጥነት በማላመድ ረገድ ቴክኖሎጂው አጋዥ እንደሚሆን ተስፋ አድርገዋል። የተከበራችሁ አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።